ሰላም ጤና ይስጥልኝ እንደምን አመሻችሁ እንኳን ለብርሃነ መስቀሉ አደረሳችሁ ይያለን የሁድ ምሽት መስከረም 16 2014 ዓመተ ምህረት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ዘርቃለሁ ለዛሬ ልክ እንደተለመደ ሁሉ ከዚህ ቀደም በጋቢና በሌሊት ከተሰሙ መርሃ ግብሮቻችን መካከል ቢደገሙ መልካም ናቸው ያላችሁን መርጠን ዘላችኋል አብራችሁን ቆዩ ከዚህ ቀደም በጋቢና በሌሊት እንግዳ አደረግናቸውና ለዛሬ ምሽት ቢደገሙ ያልናቸው ዶክተር የኔያስፈግር ናቸው ዶክተር የኔያስፈግር ልክ የዛሬ አመት በተመሳሳይ ጊዜ የህይወት ታሪካቸውና ተሞክሯቸውን ከኛ ጋር አጋርተው ነበር በቅርብ ጊዜ ደግሞ ሊዲንግ ዊዝ ሃርት ወይም ደግሞ ከልብ መምራት የሚል መጽሐፍ አሳተመው እንግዳ አደረገናቸዋል ዶክተር የኔያስፈግር ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊ ተምሁር ናቸው ከ28 አመታት በላይ የተዋበሩት መንግስታት ድርጅትና ተቋማት ውስጥ እንዲሁም ፓብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች ያመራር ክህሎትን ሲያሰለጥኑ ቆይቷል። ከዶክተር የኔያስፈግር ጋር የነበረኝ ቆይታ ቀጥሎ ይቀርባል።
ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግሬ ምንድን ነበረ? ማሳጠር ነበረ እና ቢያንስ ወደ 700 ገጽ ደረሰ እና አሁን ግን ሳስበው ኦኬ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። anyway በኋላ ተጻፈ አለቀ። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይሄን መጽሐፍ አንስቶ አንብቦ ያገኘውን ትምህርት ማግኘት እንዲችል ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ ራሱ ቢሆን ብቻ የሚመራም ሰው ቢሆን ስራ የሚኖረው ስራ አይኖረው ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለኩ ነው የመጽሐፍ ከዛ ነው የመጣው።
እሺ ዶክተር እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት ያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል African Leadership Perspectives from Heads of State የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ልዩ ልዩ መሪዎች። ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደል፣ ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማን ናቸው? ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? የዛሬ 100 ዓመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ እኛን አፍሪካውያኖች ምንድን ነው የሚለየን ስለ አመራር ችሎታችን? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል፣ በዓለም ደረጃ መወዳደር እንድንችል አንደኛ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን፣ ካልሆነም ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገር ነው።
የጥናቱ ውጤትና ግኝትስ ምን ይመስላል?
ከዚህ ጥናት ያገኘሁት ምንድነው አንደኛ እርግጥ አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል ማንም ሰው ያለውን ደግሞ ማዳበር ይችላል ስለዚህ ከዚህ ጥናት የወጣው ምንድነው አንደኛ ሁሉም ሰው መሪ መሆን ይችላል ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው የራሳችንን ህይወት መምራት ስንጀምር ነው መሪነት ማለት አለቃ መሆን ብቻ አይደለም የመንግስት ሹም መሆን ብቻ አይደለም መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው በዛሬ ቀን ምን ምንድነው ማድረግ የምፈልገው የአሁኑ አመት ምንድነው በፈጸም የምፈልገው በህይወቴ ምንድነው ማድረግ የምፈልገው የሚለውን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን እያንዳንዱ ነገር በህይወታችን የምናረገው የምንበላው የምንጠጣው የምንናገረው የማንናገረው ሁሉ መጨረሻ ላይ ይደመራል ሁሉም ህይወታችን ላይ ዳና ትቶ ያልፋል
ዶክተር እንግዲህ እርሶ የአሁኑን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርሶ?
እነሱ ጋር የየውት ነገር ከሁሉም ጋር የየውት ነገር ምንድነው አሁን እዚህ መጽሐፍ ውስጥ ያለው ምንድነው ሁሉም እንዳይነት ነገር ምንድነው ያላችሁ ቢባል እነዚህ ነጥቦች ናቸው አንደኛ የማዳመጥ ችሎታ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ በቃ ማዳመጥ ስናዳመጥ ደግሞ ማዳመጥ ማለት ሌላ ሲያወራ እኛ መልሳችንን ማዘጋጀት አይደለም የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው በምን አርጌ ነው ይሄ ሰው የምትለኝን የሚለኝን ልረዳው የሚችለው አይምሮዬን ክፍት አርጌ ነው ማዳመጥ መቻል ያለብኝ እንደዛ አርጌ ሳዳመጥ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል ሁለተኛው ሌላ ደግሞ ምንድን ነበር ሁሉም በጣም ደጎች ሰዎች ናቸው በእውነት ለሰው ያዝናሉ ለሰዋስባሉ ለሀገር ሆነ ለዓለም ሆነ ማቅረብ ይችላሉ በምን አይነት መንገድ ማገልገል ይችላሉ ብለን የምንጠይቀው ጥያቄ ሲመጣ ነው ሌላ ነገር ደግሞ የተማርኩት ምንድን ነው እነዚህ ሰዎች ሰውን አያንቋሽሹም አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዛ አይነት ነገር አያደርጉም አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም ማንንም በር ዘግተው ነው የሚናገሩት ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰው የሆነ እንክክት ለማድረግ አይደለም ስብስብ ያሉ ናቸው ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው እነዚህ መሪዎች ራሳቸው ጊዜ ይሰጣሉ ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት ቀደም ብለው ተነስተው አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ ግማሹ በስፖርት ሊሆን ይችላል ግማሹ በጸሎት ላይ ሊሆን ይችላል አንዳንዱም እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲህ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ በሞደርን መንገድ አሁን ብዙ ስናየው አለም ላይ ሜዲቴሽን ይኑ ሞና ጊዜ አላቸው ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት ቀደም ብለው ተነስተው አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ ግማሹ በስፖርት ሊሆን ይችላል ግማሹ በጸሎት ላይ ሊሆን ይችላል አንዳንዱም እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲህ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ በሞደርን መንገድ አሁን ብዙ ስናየው አለም ላይ ሜዲቴሽን ይኑ ሞና ጊዜ አላቸው እንደው በምንም ምክንያት ሰው ፊት አይናገሩም ማንንም በር ዘግተው ነው የሚናገሩት ሲናገሩም ደግሞ እንዴት ነው ያ ሰው ያንን ረማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰው የሆነን ክትክት ለማድረግ አይደለም ረማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድነው እነዚህ መሪዎች ራሳቸው ጊዜ ይሰጣሉ ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት እንዲው በጸጥታ ያሳልፋሉ ግማሹ በስፖርት ሊሆን ይችላል ግማሹ በጸሎት ላይ ሊሆን ይችላል መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ነው ጽሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሰክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ አመራር ችሎታቸው አይደለም ግን ሌላ አሁን ባለም የታወቀ ዩሱንዱር ያው እንደምታውቁ ነው የሴኔጋል የታወቀ ባለም የታወቀ ሙዚቀኛ ነው በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው
አድማጮቻችን ጋቢና ቪኦኤ ነው በመከታተል ያላችሁት እዚህ ላይ ደግሞ ቆም እንበልና የሙዚቃ አፍታ ውስጥ እንመለስ በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ከሙዚቃው በፊት ከዶክተር ኤንያስ ሰግድ ጋር የጀመርነውን ጨዋታ እንቀጥላለን።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ያዳክምባቸው ይችላል። ይህ ነው እንግዲህ ብዬ የማስበው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዝዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሱ ጽፎታልና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድሃጎ ነው የሚባሉት። እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው ማቃቸው። ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር። ፕሬዚደንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበትን ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሃ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳቸው እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ይጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉት። ያው ተገደሉ እና እኚህ ማዳም ጆዜፊን ወድሃጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ 3-4 አመት ይሆናል እነሱ ሀገር ሄጄ ነበረ እና ተገናኝተን፣ በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሃጎ። ስንገናኝ ሀገር ምሽም ይሄን ያሉኝ ዞሮ ዞሮ ይኸው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ ሀዝሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋል እና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷል እና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል?
አያቴ አልማዝ ኃይለማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክንሄድ ድረስ እስከ 8-9 አመት እስኪሆነ ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለ ሱቅ በደረቴ ቢሆን ሁሉንም ሰው እንደ ንጉስ ነው የምትቀበለው፣ እንደ ንጉስ እንደ ንግስት ነው የምትቀበለው። ማንንም ሰው ማንንም ተናግሮ ያቀብ ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግ ነው። ያ የመጣው ከየት ነው? ከአያቴ ነው የመጣው። እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የዕለት ተዕለት የህይወት ምርጫ ነው። የዕለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው፣ አንድ ቤተሰብ ችግር ሲፈጠራውን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናውቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው? ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩሬ የምሰራው ስንቶቻችንን እንደዛ አድርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን።
ዶክተር የሚያስ ሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ።
አድማጮቻችን የእሁድ መስከረም 16 2014 ዓ.ም መሰናዳችንን እዚህ ላይ ፈጸምን። ተመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ ስናስተናግዳችሁም ሽተናል። በነገው ምሽት በመደበኛው መርሃ ግብራችን እንገናኛለን። እንኳን አደረሳችሁ ብለን እንሰናበታለን። ደህና ደሩ። Thank you.